ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሚያዝያ 26 2009 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። አስተናጋጆቻችሁ ሰለሞን አባተና
ጤና ይስጥልን እኔም ቆንጂት ታዬ ነኝ።
ኢትዮጵያ ሰብአዊ መብቶችን በማክበርና በመጠበቅ አዲስ ጉዞ መጀመር ከቻለችና በህዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራ ና አንድነቱን የጠበቀ ህብረተሰብ መፍጠር እንደምትችል ያላቸውን እምነት በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን አዲስ አበባ ላይ ገለጹ።
በሌላ በኩል ደግሞ ከፍተኛ ኮሚሽነሩን ካነጋገሩ የተቃዋሚ ፓርቲዎች ተወካዮች አንዱ የሆኑት የሰማያዊ ፓርቲ የውጭ ግንኙነት ኃላፊ አቶ አበበ አካሉ ሐሳባቸውን ለቪኦኤ አካፍለዋል።
እስረኞች በከፍተኛ ቁጥር በየቦታው የታጎሩ እንደሆነና ከፍተኛ ስቃይ እንደሚደርስባቸው የፖለቲካ ምህዳሩ በጣም መጥበቡን፣ መንግስት የመልካም አስተዳደር ችግሩ የከፋ መምጣቱን፣ በተለይም ደግሞ ሙስናው እጅግ ከአቅሙ በላይ መንግስት ከሚቆጣጠረው አቅም በላይ መሆኑን ሲንገልጽ ይሄንን በወቅቱ የነበሩት የኢህአዴግ ተወካይም ይሄንን አምነው ተቀብሏል ኮሚሽነሩ ፊት።
በኮሚሽነሩ ጉብኝትና አቶ አበበ አካሉ በሰጡት አስተያየት ላይ የተጠናቀሩ ዘገባዎች በአብይ ርዕስ ይዘናል። ለአርዕስተ ዜናው ቆንጅት።
የሶማሊያ የመልሶ ግንባታ ሚኒስትር የሆኑ የ31 ዓመት ሰው በሌላ የመንግስት ባለስልጣን ጠባቂ በተተኮሰ ጥይት ተገደሉ። የመንግስት ምርመራ ከፍተናል ብሏል። የሶማሊያ ጠረፍ አካባቢ የባህር ጠለፋ ከበርካታ ዓመታት በኋላ አገርሽቷል። ባለፉት ሁለት ወራት ብቻ 6 የጠለፋ እንቅስቃሴዎች ተከስተው እንደነበረ ተዘግቧል። የሚሉትና ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የሶማሊያ የመልሶ ግንባታ ሚኒስትር በአንድ ሌላ የመንግስት ባለስልጣን ጠባቂ በተተኮሰ ጥይት ተገድለዋል። የሶማሊያ መንግስት ምርመራ ከፍተናል ብሏል። ሚኒስትሩ አባስ አብዱላሂ ሼክ ሲራጅ የተገደሉት ሞቃዲሾ ቤተ መንግስት አጠገብ መሆኑን የማስታወቂያ ሚኒስትሩ ገልጸዋል። በጠቅላይ ሚኒስትር ሐሰን አሊ ሄር ከተሾሙት የካቢኔ አባላት ከሁሉም ወጣቱ የነበሩት የ31 ዓመቱ ሲራጅ ባለፈው ዓመት ከኬንያው የዳዳቡ የስደተኛ ካምፕ ከተመለሱ የመጀመሪያዎቹ ስደተኞች አንዱ እንደነበሩ ተገልጿል። ሚኒስትሩን የገደሏቸው የዋናው ኦዲተር ጠባቂዎች ሲሆኑ ዋናው ኦዲተር ኑር ፋራ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል ሚኒስትሩ የነበሩበት መኪና ሲከተለን ጠባቂዎቹ አጥፍቶ ጠፊ ቦምብ የጫነ መኪና መስሏቸው ነው ተኩስ የከፈቱት ብለዋል። ትናንትና አዲስ አበባ ጉብኝት ላይ የነበሩት የሶማሊያው ፕሬዚደንት ሞሐመድ አብዱላሂ ፈርማጆ በሚኒስትር አባስ ሞት ከህዝቤ ጋር በሐዘኑ ለመካፈልና በመንግስታዊ የቀብር ስነ ስርዓታቸው ላይ ለመገኘት የኢትዮጵያ ጉብኝቴን አሳጥሬ እመለሳለሁ ሲሉ በትዊተር ጽፈዋል።
በሌላ በኩል ከዚያው ከሶማሊያ አካባቢ በደረሰን ዘገባ የሶማሊያ ጠረፍ አካባቢ የባህር ላይ ጠለፋ ወይም ፓይረሲ ከበርካታ ዓመታት በኋላ ባገረሸባቸው ባለፉት ሁለት ወራት ብቻ 6 የጠለፋ እንቅስቃሴዎች ተከስተው እንደነበር ተዘገበ። አካባቢውን የሚቃኘው የአውሮፓ ህብረት የባህር ኃይል ግን በድርቅ ወደ ተመታችው ወደ ሶማሊያ የምግብ እርዳታ ጭነው የሚጓዙ መርከቦችን አጅቦ ያለ ችግር እየሸኘ መሆኑን ገልጿል። የህብረቱ የባህር ኃይል ቃል አቀባይ ሌተና ኮማንደር ጃክሊን ሸሪፍ ለቪኦኤ በሰጡት ቃል በአውሮፓውያኑ አቆጣጠር በ2008 ዓመተ ምህረት የዛሬ 9 ዓመት መሆኑ ነው ለተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም መርከቦች ጥበቃ ማድረግ ከጀመሩ ወዲህ እርዳታ በጫኑ መርከቦች ላይ አንድም ጥቃት ተፈጽሞ እንደማያውቅ ገልጸዋል።
ማሊ ውስጥ ትናንት ተጠርጣሪ ጽንፈኛ እስላማዊ ታጣቂዎች በተባበሩት መንግስታት ድርጅት የሰላም አስከባሪዎች ካምፕ ላይ አደጋ ጥለው አንድ ሰው ሲገሉ ሌሎች 9 ሰዎች መቁሰላቸው ተሰምቷል። የተገደለው ሰው የት ሀገር ዜጋ እንደሆነ አልታወቀም። ከቆሰሉት መካከል ግን አንድ ስዊድናዊ ሰላም አስከባሪና ላይቤሪያውያን ወታደሮች እንዳሉባቸው ተገልጿል። ቲምቡክቱ ከተማ ለደረሰውና የመንግስታቱ ድርጅት የሽብርተኛ ጥቃት ሲለገል ለጸው ለዚህ ጥቃት እስካሁን ሐላፊ ነኝ ያለ ወገን የለም። ባለፈው አመት በዚያው ካምፕ ላይ ከአልቃይዳ ጋር ግንኙነት ያላቸው ታጣቂዎች የሮኬት ጥቃት አድርሰው እንደነበረ የሚታወስ ነው።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የእምነት ተቋማት በፖለቲካ እንቅስቃሴ ውስጥ እንዳይሳተፉ የሚገድበውን ደንብ ሊያላላ የሚችል ማስፈጸሚያ ትዕዛዝ ሊፈርሙ ነው ተብሎ እየተጠበቀ ነው። ሚስተር ትራምፕ የሚፈርሙት ትዕዛዝ የእምነት ተቋማቱ በፖለቲካዊ ተግባራት እንዳይካፈሉ የሚከለክለው እገዳ መከበሩን የሀገር ውስጥ ገቢ መስሪያ ቤቱ ወይም IRS በራሱ መንገድ እንዲከታተል ከፍ ያለ ስልጣን የሚሰጥ ነው። ሚስተር ትራምፕ የሚፈርሙት ትዕዛዝ ይህ ያሁኑ ማዘዣ ማለት ነው ወግ አጥባቂ የሃይማኖት ቡድኖች እምነታችንን ይጋፋሉ በሚል የሚቃወሙአቸውን የወሊድ ቁጥጥርና ሌሎች የጤና አገልግሎቶችን ያቀፈ የጤና ዋስትና የሚያዘውን ህግ ቁጥጥር የሚያላላ ነው። በቀድሞው ፕሬዚዳንት ኦባማ አስተዳደር የጸደቀው የጤና ህግ ድንጋጌ አሰሪዎች እነዚህን አገልግሎቶችን ያቀፈ የጤና ዋስትና ለሰራተኞቻቸው እንዲገዙ ያዝ ወይም ይጠይቅ ነበር።
በሌላ ዜና የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት በተመጣጣኝ አቅም የሚገኝ የጤና ዋስትና ህግ በይበልጥም ኦባማ ኬር ተብሎ የሚታወቀው እንዲሰረዝና በሌላ ህግ እንዲተካ በቀረበው ረቂቅ ህግ ላይ ዛሬ ድምጽ እየሰጠ ነው። በተወካዮች ምክር ቤት የብዙሃን ሪፑብሊካን መሪው ኬቪን መካርቲ በሁለቱም ምክር ቤቶች አብላጫ መቀመጫ በያዙት በሪፑብሊካኑ አባላት ዘንድ ረቂቅ ህጉን ለማሳለፍ በቂ ድጋፍ እንዳለ እተማመናለሁ ብለዋል። ባለፈው መጋቢት ረቂቁን ለማሳለፍ የተደረገ ሙከራ ግን እንዳልተሳካ የሚዘነጋ አይደለም። ፕሬዚደንት ዶናልድ ትራምፕን ጨምሮ የሪፑብሊካን ፓርቲው መሪዎች ለቀረበው የኦባማ ኬር መተኪያ ህግ ድጋፍ ለማሰባሰብ ለበርካታ ቀናት ጥረት ሲያደርጉ ሰንብተዋል። ሁለት ታዋቂ ሪፑብሊካን የምክር ቤት አባላት ፍሬድ አፕተን እና ቢል ሎንግ ማሻሻያ እንዲደረግበት ከዋይት ሀውስ ጋር ተደራድረን ህጉን ደግፈን ድምጽ እንሰጣለን ብለዋል። ማሻሻያው የቀደመ የጤና እክል ያላቸው ሰዎች የጤና ዋስትና ለመግዛት አቅም እስኪያገኙ በአምስት ዓመት ውስጥ የሚከፈል $8 ቢሊዮን ወጪ እንዲመደብበት የሚጠይቅ ነው። በተወካዮች ምክር ቤት የዲሞክራቶች መሪዋ ናንሲ ፔሎሲ በበኩላቸው የተባለው ወጪ ቢጨመርም ብዙዎች አሜሪካውያን የሚያስፈልጋቸውን የጤና ዋስትና ለመግዛት አቅም አያገኙም ብለዋል።
ለፈረንሳይ ፕሬዚደንት የሚወዳደሩት ማሪን ሎፔን እና ኤማኑኤል ማክሮን ከትናንት በስቲያ ሰኞ የተካሄደውንና ከባዱን የምርጫ ክርክር በከፍተኛ ድምጽ ቢጨርሱም ሁለቱን የብዙሃኑን ድምጽ አለማግኘታቸው ይታወሳል። የፊታችን እሁድ ከሚካሄደው የመጨረሻ ዙር የድምጽ አሰጣጥ አስቀድሞ ይፋ የሆኑ አስተያየቶች እንዳመለከቱት ግን ማህልተኛው እጩ ማክሮን እጅግ አክራሪ ከሆኑት እጩ ተፎካካሪ ሎፔን ከፍተኛ ቅድሚያን ይዘዋል ወይም በርከት ያለ ድምጽ ይዘው እየመሩ ናቸው እየተባለ ነው። የዝላቲታ ሆክ ዘገባለ አዲስ አበባ ያቀርበዋል።
ከመጪው እሁድ ምርጫ አስቀድሞ ያለው የወቅቱ የፈረንሳይ የጸጥታ ሁኔታ ጥብቅ ቁጥጥር የሚታይበት ነው። ወደ 3500 ያህል ኃይል እንደሚሰማራም ታውቋል። ሁለቱ ተቀናቃኞች ለ160 ደቂቃዎች የቴሌቪዥን ክርክር ቀድመው ደርሰዋል። ይህ ክርክር ወግ አጥባቂው ለፐን በ20% ከተቀናቃኛቸው ማርኮ ወደ ኋላ የቀሩበትን ክፍተት ለመሙላት መልካም እድልና አጋጣሚ እንደሆነ ተገልጧል። ሁለቱም በአሁን ወቅት አገሪቱ ውስጥ እያደገ የመጣውን የሥራ አጥ ቁጥር ነው እንደ ማሸነፊያ ነጥብ የያዙት። የፈረንሳይ በአውሮፓ ህብረት ውስጥ የሚኖራትን የወደፊት ዕጣ ፈንታም እንደ መከራከሪያ ነጥባቸው ይዘውታል። የ48 ዓመቷ ለፔን ተፎካካሪያቸውን የአመራሩ አጋር አድርገው በማቅረብ ማጋለጥ ይፈልጋሉ።
You are the darling of the system and the elites. Your mask has dropped.
የሥራቱ አገልጋይ ነው ያም በውድድራችን ወቅት ታውቆ ጨምበሎ ወርቋል። ይህ አቋም ደግሞ ለሀገራችንም ለህዝባችንም አሳፋሪ ነው ነው ያሉት። ኢማኑኤል ማኮን በበኩላቸው እኔ እኮ ከግራም ከቀኝም ሳለል ህዝባችንን በማዕከላዊነት ለማገልገል ነው ጥረቴ ሲሉ መልሰዋል።
You are the true successor of the far-right leaders of your party.
እርሶ እውነተኛው የአክራሪ ፓርቲው ወኪል ነዎት። ህዝቡም ሰልችቶታል። ማንነቶም አሁን ታውቋል። መናገር አያሻንም። ለምን ለብዙ አመታት ሲያራምዱት የኖሩት ነውና ነው ያሉት። ለፔን ተቀናቃኛቸውን ስጋት ላይ የሚጥል በቂ ነጥብ ስላላስመዘገቡ መጪው ክርክር ምንም ለውጥ እንደማያመጣ ተንታኞች ተናግረዋል።
የዜናው ሰዓት አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትስ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትስ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የሐሙስ ምሽት ፕሮግራም ነው።
ከወለደበት ቦታ ቤት ውስጥ ኦሮምኛ ይነገራል፣ ገበያ ደሙኛ ይነገራል፣ ትምህርት ቤት ደግሞ አማርኛ ይማሩታል። ጋሞነቴና ኢትዮጵያዊነቴ ተጣልተውብኝ አያውቁም። ይገርመኛል ያገላለጽ። በቃ ብዙ ያሁን ያለን ክስራስ አውቆታል። በጣም ይቅር ባይ ልብ አለው። ለምሳሌ ያህል የስልሳ ሁለት መግቢያው ላይ ጸላት የለኝም ብሎ ይዘምራል። ሁለት ለመናገር ከተፈለገ በጠጉሩ ክጠላት ያለው ሰው ምክንያቱም ፊት ለፊት ነው የሚነግራቸው። ደካማውን ደካማ ነው፣ ብርቱንም ብርቱ ነው የማለት አቅም አለው።
የሰማችኋቸው ደራሲያኑ እንዳለ ጌታ ከበደና ዘነበ ወላ ናቸው። በቅርቡ ያረፉትን አንጋፋ ፖለቲከኛ ጸሐፊና የሕግ ሰው አቶ አሰፋ ጫቡን ሕይወትና ሥራ በተለይም ስነ ጽሑፋዊ አስተዋጽኦአቸውን ለመዳሰስ በተካሄደ ውይይት በባህልና ማኅበረሰብ ፕሮግራማችን ይመለሳሉ።
ለካሲኒ የሳተርን ተልእኮ ስኬት ጉልህ ሥራ ያከናወኑት ትውልድ ኢትዮጵያ ሳይንቲስት
አንደኛው ባይ ዘ ወይ ካሲኒ እዛ ትልቅ አደረገው ግኝት ኢንሰለደስ የምትባለው አጨረቃ በረዶ ነች። ተቀላላ በረዶ የውሃ በረዶ በጣም ታምራለች ስትታይ። ግን በረዶ ተሰንጥቆ ውሃ ወደ ውጭ ትበተናለች፣ የቀለጠ ውሃ ማለት ነው። ስለዚህ ውስጧ ሙቀት ነው ያለው። ህይወት ሊኖር ይችላል ብለን እንገምታለን።
ዶክተር ብሩክ ላቀው በዩናይትድ ስቴትስ የብሔራዊ ኤሮኖቲክስ እና የጠፈር አስተዳደር ናሳ የሥራ ኃላፊም ናቸው። በሳይንስና ህይወት ዝግጅት ይመለሳሉ።
አሁን የለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን።
በዛሬው አብይ ርዕስ የዩናይትድ ስቴትስ የተባበሩት መንግስታት ድርጅትን የሰብአዊ መብቶች ከፍተኛ ኮሚሽነር የኢትዮጵያ ጉብኝት የሚመለከቱ ዘገባዎችን ይዘናል። የኢትዮጵያ የወደፊት ዕጣ በመንግስቷ እጅ ውስጥ ነው ብለዋል በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነሩ ዘይድ ራአድ አልሁሴን። ኢትዮጵያ ሰብአዊ መብቶችን በማክበርና በመጠበቅ አዲስ ጉዞ መጀመር ከቻለችና በህዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ህብረተሰብ መፍጠር ትችላለች ብለዋል። ይህ ካልሆነና የምትደነቃቀፍ ከሆነች ግን በልማት መስክም ሆነ በህዝቡ ውስጥ አሉታዊ ውጤቶች ሊፈጠሩ ይችላሉ ሲሉ አሳስበዋል። ኮሚሽነሩ መንግስት በፍርሃት ያሰራቸውንና የተፈረደባቸውም ያሏቸውን ቁጥራቸው የበዛ እስረኞች እንዲፈታ ጠይቀዋል። በሌላ በኩል ደግሞ አንዳንድ ሀገር አቀፍ ተቃዋሚ ፓርቲዎች ከተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን ጋር ያደረጉት ውይይት ኢትዮጵያ ውስጥ ያለው የሰብአዊ መብቶች ጥሰት ዓለም አቀፋዊ እውቅና እንዲያገኝ ያግዛል ብለዋል። ኮሚሽነሩ ለመንግስት ምክር ከመስጠት የዘለለ አቅም ሊኖራቸው እንደማይችል፣ የኢትዮጵያ ችግርም ከውጪ በመጡ ሰዎች ይፈታል ብለው እንደማያምኑ ግን ፓርቲዎቹ አስታውቀዋል። የከፍተኛ ኮሚሽነሩን ጉብኝትና የፓርቲዎቹን ሐሳብ የሚመለከቱት ዘገባዎች አሁን እየተዘጋጁ ናቸው። እንደደረሱን እናስተላልፍላችኋለን። ወደ ተከታዩ የመጽሔት ዘገባ እናልፋለን።
ደቡብ አፍሪካ ውስጥ እየተካሄደ ያለው የዓለም የምጣኔ ሀብት ጉባኤ በድርቅና ተያያዥ የረሃብ ሁኔታዎች ምክንያት በአፍሪካ አህጉር ላይ የደቀኑትን ፈተናዎች እየመረመረ ነው። መንግስታት የምጣኔ ሀብት ፖሊሲያቸውን በምግብ ዋስትና ዙሪያ እንዲያጠናክሩም ጉባኤው መክሯል። ጉባኤው ግብርናን ከንግድ ስራ ፈጠራ ጋር በሚያገናኙ መስኮች ላይ ማትኮሩን ሪፖርተራችን አኒታ ፓውል ከጆሃንስበርግ ዘግባለች። ሄኖክ ሰማክዜር ያቀርባል።
ዓመታዊው የዓለም ምጣኔ ሀብት ጉባኤ ወርልድ ኢኮኖሚክ ፎረም በዓለም የፖለቲካ ምጣኔ ብዙ የሰሩ ተመራማሪዎችና መሪዎችን የሚያሰባስብ ነው። ከዚህ ቀደም በአፍሪካ አህጉር ፈጣን እድገት ላይ ያተኮሩ የተስፋ ውይይቶች የሚሰናዱበት ጉባኤ ዘንድሮ ፊቱን በድርቅና ረሃብ ሁኔታዎች ላይ አተኩሯል። በስዊትዘርላንድ መሰረቱን ያደረገው የፖሊሲ ጉባኤ ዘንድሮ በደርባን ደቡብ አፍሪካ ሲካሄድ የምግብ ዋስትናን በስራ ፈጠራ የግብርና ባለሙያዎች የማሻሻል ሐሳቦችን አስተናግዷል። የግብርና ምጣኔ ባለሙያው ፖል ማኩቤ የደቡብ አፍሪካ ቀደም ብሔራዊ ባንክ ሰራተኛ ናቸው። በገበያ ተወዳዳሪ የሆኑና አዳዲስ ቴክኖሎጂን የሚጠቀሙ ገበሬዎችን ማፍራት አቻ የማይገኝለት ዘዴ ነው ይላሉ።
የንግድ ስራዎች እንዲያብቡ የተረጋጋ የጸጥታ ሁኔታ ያስፈልጋል። የምግብ አቅርቦትን በተመለከተ ምርታማነትን ይጨምራል። በመላ አፍሪካና በደቡባዊ አፍሪካ ሀገሮች በገበያ ስርዓት የሚኖር መተማመን ምርታማነትን ያሻሽላል።
በአፍሪካ አህጉር በአሁኑ ወቅት በተለይ በኢትዮጵያ፣ ሶማሊያ፣ ሰሜን ኬንያን እንደዚሁም ደቡብ ሱዳንን ጨምሮ እስከ ናይጄሪያና የሳህል ሀገሮች የተንሰራፋው የምግብ ዋስትና ችግር ከአየር ሁኔታ ጋር ብቻ ሊያያዝ አይችልም ሲሉ የምጣኔ ሀብት ባለሙያዎቹ ተንትነዋል። ድርቅ ከፖለቲካ አለመረጋጋት ጋር ተጣምሮ በሶማሊያ በሚሊዮኖች የተቆጠሩ ዜጎችን አደጋ ላይ ጥሏል ብለዋል። በደቡብ ሱዳን፣ በቻድ ሐይቅ ዙሪያ ሀገሮችም የተፈጠረው ሁኔታ ከግጭት ጋር የተያያዘ ነው። ከዚህም ባለፈ ይላሉ ባለሙያዎቹ የአፍሪካ ግብርና መሰረታዊ መዋቅራዊ ችግሮችም አሉበት። የገበሬዎችን ምርታማነትና የገበያ ተወዳዳሪነት መጨመር ላይ ገና ብዙ ስራ ይጠበቃል። ከፈተናዎቹ አንዱ የመሰረተ ልማትና የገበያ ስርዓቶች አለመበልጸግ ነው። ምርትን ለገበያ ለማቅረብ ያለው ፈተና እንዲሁም የማጓጓዣ ዋጋ መጨመር የነዚህን ገበሬዎች የገበያ ተወዳዳሪነት ይቀንሳል። የመንግስት ፖሊሲዎች የተለያዩ ድጋፎችን ለገበሬዎች ማድረስ ይገባቸዋል ይላሉ ባለሙያዎቹ። ለምርታቸው ዋስትና መስጠትና የቴክኖሎጂ ተጠቃሚነትን መጨመር ወሳኝ ማበረታቻዎች መሆናቸውን ነው ባለሙያዎቹ ያስረዱት። ዊሊያም አሲኮ በአፍሪካ የግብርና ዘርፍ የግሉ ዘርፍ በስፋት እንዲሳተፍ የሚያበረታታ ግሮ አፍሪካ የተባለ ጥምረትን ይመራሉ። በኬንያ የገበሬዎች ማህበር ያስገኘውን ስኬት ያብራራሉ።
አነስተኛ የመሬት ይዞታ ያላቸውን ገበሬዎች በተለይ ከተለመደው አሰራር ወጣ ብለው የተሻሉ የግብርና ስርዓቶችን የሚጠቀሙ ገበሬዎች ማፍራት ወሳኝ ነው። ይህ አሰራር በምስራቅ አፍሪካ ሀገሮች ውጤት ሲያመጣ ታይቷል። እነዚህ ገበሬዎች ምርታማ ሆነው ትርፍ ለማግኘት ችለዋል። ገበሬዎች በጋራ የሚሰሩባቸው ስርዓቶች ምርቶቻቸውን በጋራ ለገበያ እንዲያቀርቡና ለምርቶቻቸው ደግሞ የተሻለ ዋጋ እንዲያገኙ ይረዳል። መንግስታት በእንደዚህ መሰል አሰራሮች ላይ አመቺ የፖሊሲ ስራዎችን ማከናወንና አነስተኛ ገበሬዎች እንዲበለጽጉ መስራት ይገባቸዋል።
በደቡብ አፍሪካ መሰረቱን አድርጎ የገበሬዎችን ምርት ለውጭ ገበያ የሚያቀርብ ድርጅት የሚመሩት ቢልጂው ፓተል የአፍሪካ ግብርና ወጣቶችን የሚስብ ዘርፍ አለመሆኑ የራሱ ፈተና አለው ይላሉ።
The average age of small-scale farmers in Africa is between 60 to 65 years.
አነስተኛ የመሬት ይዞታ ያላቸው አፍሪካውያን ገበሬዎች በአማካይ ከ60 እስከ 65% የሚሆነውን አጠቃላይ የአርሶ አደሮች ቁጥር ነው። ብዙዎቻችን በዚህ ጉባኤ ላይ የምንሳተፍ በዚህ እድሜ ጡረታ እንወጣለን። እነዚህ በእድሜ የገፉ ገበሬዎች በስፋት በሚሳተፉበት ዘርፍ እንዴት ወጣቶችን ማበረታታትና በስራው እንዲሰማሩ ማድረግ ይቻላል? ትልቁ ፈተናችን ነው። ሌላው ዓለም በዘርፉ ያሳካቸውን ሁሉ እውን ለማድረግ ቀጣይ ስራችን በዚህ ላይ ሊያተኩር ይገባል። በቴክኖሎጂ የታገዘ ግብርና ምርቱም እንዲሁ የተሻሻለ ይሆናል።
የግብርናን የገበያ ስርዓት ከቴክኖሎጂና ሌሎች ምርታማነትን ከሚጨምሩ አሰራሮች ጋር አዋህደው ለውጥ ለማምጣት የሚተጉ ገበሬዎችን ማፍራት ቀላል ስራ አይደለም። ከፍተኛ የገንዘብ አቅምንም ይጠይቃል። በተጨማሪም ጊዜ በአግባቡ የተጠኑ ፖሊሲዎችና መሰረተ ልማቶችን አቀናጅቶ መተግበርን ያሻል። የአፍሪካ ምጣኔ ሀብት እድገት ዜጎችን ለመመገብና ለቀጣይ ብልጽግና ለማብቃት በትብብር የተመሰረተ የጋራ ስራን ይጠይቃል ሲሉ በዓለም ምጣኔ ሀብት ጉባኤ ላይ የተሳተፉ ባለሙያዎችና መሪዎች አሳስበዋል።
ተከታዩ ዘገባም ከአፍሪካ ግዙፍ ስጋቶች በአንዱ ላይ ያቆየናል። በትራምፕ አስተዳደር የቀረበው የእርዳታ ቅነሳ ሐሳብ ከጸደቀ በሚሊዮኖች ለሚቆጠሩ ለቸነፈር የተጋለጡ ሰዎች ምግብ የማድረስ አቅማቸው እንደሚጎዳ አፍሪካ ውስጥ የሚንቀሳቀሱ ግብረሰናይ ድርጅቶች እየተናገሩ ነው። ድርጅቶቹ ሊገጥመን ይችላል ስለሚሉት ፈተና ሪፊውጂስ ኢንተርናሽናል የሚባለው ድርጅት ባልደረባ የሆኑትን ማርክ ያርኔልን ሪፖርተራችን ሬቤካ ዋርድ አነጋግራለች። ዘገባውን ሰለሞን ክፍሌ ያቀርበዋል።
በተባበሩት መንግስታት ድርጅት መግለጫ መሰረት ለጋሾች እርዳታውን በአስቸኳይ ካላደረሱ በቀር 20 ሚሊዮን የሚጠጉ የሶማሊያ፣ ደቡብ ሱዳን፣ ናይጄሪያና የመን ህዝቦች ለረሃብ ሊጋለጡ ይችላሉ። የተባበሩት መንግስታት ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም ተመረጠ። በአፍሪካ ቀንድ ለ260 ሺህ ሰዎች ህይወት መጥፋት ምክንያት የሆነውን አይነት ሰብአዊ ቀውስ ለመከላከል ያስፈልገኛል ካለው 4 ቢሊዮን ዶላር እስካሁን በእጁ የገባው በጣም አነስተኛው እንደሆነ ያስረዳል። በእንቅርት ላይ ጆሮ ገድፍ እንዲሉ ደግሞ ኬንያ በያዝነው የአውሮፓውያን ወር ሜይ መጨረሻ የዳዳብን ስደተኞች ካምፕ ለመዝጋት ማቀዷን አስታውቃለች። ማርክ ያርኔል ቢሮውን እዚህ በዋሽንግተን ዲሲ ያደረገው ሬፊጂስ ኢንተርናሽናል ቡድን አባል ያስረዳሉ።
በአሁኑ ሰዓት በዳዳብ የስደተኞች ካምፕ ውስጥ 250 ሺህ የሚሆኑ ሶማሌዎች ይኖራሉ። ከዚህ ቀደም ዩናይትድ ስቴትስ የሞራል ግዴታም ስላለባት ይመስለኛል ከኬንያ ባለስልጣናት ጋር በመተባበር የካምፑን ደህንነት ለመጠበቅ ምን አይነት እርዳታ እንስጥ? የተጠለሉትስ ምን ያስፈልጋቸዋል? ያስተናጋጇን አገር ነዋሪዎች ፍላጎት ሳያሻ ስደተኞቹን እንዴት ማቆየት ይቻላል? የሚሉ ጥያቄዎችን በማንሳት ትረዳ ነበር። አሁን ግን ራሷ ዩናይትድ ስቴትስ በስደተኞች ላይ በሯን በመጠርቀም ላይ በመሆኗ የቀድሞውን አይነት መልእክት ለመግፋት አስቸጋሪ ይሆናል።
ምንም እንኳን ሶማሊያ በአሁኑ ጊዜ በከባድ ድርቅ ብትመታም ለአብዛኛው የምግብ ዋስትና አለመኖር ምክንያቱ የቀጠለው የእርስ በርስ ግጭት ነው። በደቡብ ሱዳን ለምሳሌ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ እንደተናገሩት ረሃቡ ሰው ሰራሽ ነው።
It is the result of an apparent campaign against the civilian population.
በሲቪሉ ህዝብ ላይ የሚካሄደው የጥቃት ዘመቻ ውጤት ነው። በዚያ የሚንቀሳቀሱ የሰብአዊ እርዳታ ሰራተኞችን የመግደል ውጤት ነው። በያዝነው ዓመት ብቻ 16 ተገድለዋል። ረሃብተኞች ህይወታቸውን ለማትረፍ ምግብና መድኃኒት እንዳያገኙ የመከልከል ውጤት ያመጣው ሰው ሰራሽ ረሃብ ነው።
የሬፊጂስ ኢንተርናሽናል ቡድኑ ባልደረባ ማርክ ያርኔል በበኩላቸው ሲናገሩ የቸነፈሩ ምክንያት ምንም ይሁን ምን የምግብ እርዳታ ለተረጂው ህዝብ በግድ መድረስ ይኖርበታል ብለዋል። አክለውም የረዴት ሰራተኞች አደጋ መኖሩን በሚገባ ይረዳሉ። ችግሩ ሰብአዊ እርዳታውን ባለማድረስ ግጭቶችን ማባባስና ህዝቡን ለአደጋ ማጋለጥ ይሆናል ለሚሉ አስቸጋሪ ጥያቄዎች ምላሽ የመስጠቱ ውሳኔ ነው ሲሉ ያብራራሉ።
But if the aid isn't even available, you can't even make those choices. So at least allow the aid community.
እርዳታ ከናካቴ ከሌለ ግን እነዚያን አማራጮችም አትወስድም። ስለዚህ ቢያንስ ለጋሹ ማህበረሰብ እነዚያን አማራጮች የመጠቀሙን እድል ያገኝ። ሁኔታው በምን አይነት እየተካሄደ መሆኑንም ራሳቸው ለጋሽ ድርጅቶቹ እንዲቆጣጠሩት ማድረግ። ከዚያ በኋላ እርዳታው ለሰለባዎቹ እንዲደርስ እኛ የምንችለው ሁሉ እናደርጋለን እንጂ እርዳታውን ሙሉ በሙሉ መቁረጥ አማራጭ አይሆንም።
ማርክ ያርኔል በመጨረሻም ገንዘብ መወርወሩ ብቻ ችግሮችን አያስወግድም ብለዋል። ዓለም አቀፉ ማህበረሰብ ማድረግ ያለበት የቀውሱን ስረ መሰረት አጥንቶ ለዚያ ተገቢውን ምላሽ መስጠት ነው። ያን ከግቡ ለማድረስም ፈቃደኛ የሆኑ ሸሪኮችን ማሳተፍ ይሆናል ካሉ በኋላ እነኚህን አንዳንድ ችግሮች ለመቅረፍ ዩናይትድ ስቴትስ ዓለም አቀፉን ማህበረሰብ አስተባብራ የመሪነቱን ሚና እንደገና መጫወት ትጀምራለች የሚል ተስፋ አለኝ ሲሉ አጠቃለዋል።
የምሽቱ አብይ ርዕስ ዘገባዎች ተጠናቀው ደርሰውናል። አሁን ይቀርባሉ። የኢትዮጵያ የወደፊት ዕጣ በመንግስቷ እጅ ውስጥ ነው ብለዋል በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን። ኢትዮጵያ ሰብአዊ መብቶችን በማክበርና በመጠበቅ አዲስ ጉዞ መጀመር ከቻለችና በሕዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ህብረተሰብ መፍጠር ትችላለች ሲሉ እምነታቸውን ገልጸዋል። ይህ ካልሆነና የምትደነቃቀፍ ከሆነች ግን በልማት መስክም ሆነ በሕዝብ ውስጥ አሉታዊ ውጤቶች ሊፈጠሩ ይችላሉ ሲሉ አሳስበዋል። ከፍተኛ ኮሚሽነሩ ዘይድ ራአድ አልሁሴን ኮሚሽነሩ መንግስት በፍርሃት ያሰራቸውንና የተፈረደባቸው ያሏቸውን ቁጥራቸው የበዛ እስረኞች እንዲፈታም ጠይቀዋል። መለስካቸው አማሃ ዝርዝሩን ይዟል።
በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን ዛሬ አመሻሹ ላይ አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል በጠሩት ጋዜጣዊ ጉባኤ ላይ ባደረጉት ንግግር በኢትዮጵያ ያለውን የሰብአዊ መብት አያያዝ ገምግመዋል። በኢትዮጵያ በምጣኔ ሀብታዊ፣ በማኅበራዊና በባህላዊ መብቶች ረገድ ተገኝቷል ያሉትን ውጤት አድንቀዋል። ይሁንና የፖለቲካና የዜግነት መብቶችን በተመለከተ ያስተዋሉት የተለየ እንደሆነና የጋበዛቸው መንግስት ለእነዚህ መብቶች ትኩረት እንዳልሰጠ ጠቁመዋል። እነዚህ መብቶች የማይነጣጠሉ መሆናቸውን የጠቆሙት ኮሚሽነር ውጤቱም አደገኛ እንደሆነ አመልክተዋል።
I strongly believe economic, social and cultural rights are inseparable from civil
ምጣኔ ሀብታዊ፣ ማህበራዊና ባህላዊ መብቶች ከሲቪል ማለትም ከዜግነትና ከፖለቲካ መብቶች እንደማይመጣጠኑ ብርቱ እምነት አለኝ። የተወሰኑ መብቶች እየተከበሩ ሌሎች መብቶች ተገቢውን ትኩረት ከተነፈጉ የሚከተለው ማህበራዊ ጫና በግልጽ የሚታይ ሊሆን ይችላል። ለጉብኝት የጠራኝን ይህን መንግስት አሁን ለሁሉም ህዝቦቹ ከዚህ የተሻለ ይዞታ ያለውና የተረጋጋ እንዲሁም ክፍት ዲሞክራሲያዊ ህዋ በማጎናጸፍ ኢህአደግ ብዙ እንዲሰራ አበረታታለሁ።
በአዲስ አበባ ቆይታቸው ከመንግስትና ከተለያዩ አካላት ጋር ያደረጉትን ውይይት ያስታወሱት ኮሚሽነር ዘይድ ራአድ አልሁሴን በሚቀጥለው ዓመት መጀመሪያ ላይ ተመልሰው ይህን ውይይት እንደሚቀጥሉና በሚከተሉት ወራትም የሚጠበቁ ፍሬዎችን ለማየት ተስፋቸውን ገልጸው የመንግስታቱ ድርጅት በዚህ ረገድ ለመርዳት ያለውን ፍላጎትም አስታውቀዋል። የማታ ማታ ግን የሀገሪቱን መጻኢ ዕድል ለመወሰን የሚችል እርምጃ መውሰድ ያለበት የኢትዮጵያ መንግስት ነው ብለዋል።
Ultimately, only the government of Ethiopia can take action to shape the future of this country.
የማታ ማታ የዚችን አገር መጻኢ ዕድል ለማበጀት እርምጃ መውሰድ የሚችለው የኢትዮጵያ መንግስት ብቻ ነው። የድርቅን አሳዛኝ ሁኔታ ጨምሮ ከተደቀኑባት አያሌ ፈተናዎች አንጻር እኔና በተባበሩት መንግስታት ድርጅት የሚገኙ የሥራ ባልደረቦቼ ኢትዮጵያን ለመርዳት ዝግጁዎች ሆነን እንጠብቃለን። የዚች አገር ህዝብ በዓለም የተለያዩ አገሮች ያሉ ህዝቦች ሁሉ ያሏቸው መብቶች አለው። ህዝቧ ያለውን ተነሳሽነትና የፈጠራ ችሎታውን ጨምሮ ባለብዙ እሴት አገር ነች። ኢትዮጵያ የሰብአዊ መብቶችን የማስጠበቅ አዲስ ግስጋሴን መጀመር ከቻለችና በህዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ማህበረሰብ መፍጠር ትችላለች። ከተደነቃቀፈች ግን አለመተማመንና በደል ያድጋሉ። ይህ ደግሞ ለልማትና ለህዝቡ የወደፊት ኑሮ ከባድ አሉታዊ ተጽዕኖ ሊኖረው ይችላል።
ኮሚሽነሩ በንግግራቸው በሰፊው እንደዘረዘሩት ከተለያዩ አካላት ጋር ባደረጉት ውይይት በተረዱት መሰረት ሐሳብን በነጻነት የመግለጽ መብትን፣ መረጃ የማግኘት፣ የመደራጀትና የመሳሰሉ ፖለቲካዊ መብቶችን በጽኑ የሚገድቡ ፖሊሲዎችና ህጎች አሉ ብለዋል። እንዲሁም እነዚህ ህግጋትና ፖሊሲዎች በሰላማዊ መንገድ የመሰብሰብና ነጻ የሰብአዊ መብቶች ጥሰት ምርመራን ክፉኛ ይገድባል ብለዋል። እነዚህ ጉዳዮች በእጅጉ እንደሚያሳስቧቸውም አልሸሸጉም። አክለውም የማኅበራትና የበጎ አድራጎት ድርጅቶች አዋጅ፣ የጸረ ሽብርና የመገናኛ ብዙሃን ህግጋት እና የመሳሰሉትን ከተገቢ ዓለም አቀፍ ህግጋት ጋር እንደማይጣጣሙ ገልጸዋል። ስለሆነም እንደገና መታየትና መለወጥ አለባቸው ብለዋል። ኮሚሽነሩ መንግስት ሊወስዳቸው ይገባል ያሏቸውን ሌሎች እርምጃዎችም አመላክተዋል።
I am requesting the government to consider where possible the release of a number of individuals whose arrest or conviction appears to have been motivated
አያሌ የታሰሩበት ወይም የተፈረዱባቸው ሁኔታ መንግስትን በኃይል ለመጣል ከቀረበባቸው ማስረጃ ይልቅ በሚያቀርቡት ሂስ ወይም ነቀፋ ፍራቻ የታሰሩ እስረኞችን በሚቻለው መንገድ ሁሉ እንዲፈቱ መንግስትን እንጠይቃለን። ሁሉንም ተጨማሪ የሰብአዊ መብቶች ስምምነቶችንና የአሰራር ደንቦችን ኢትዮጵያ እንድታጸድቅ አበረታታለሁ። የአገሪቱን ልዩ ሁኔታ በተከተለ መልኩ ህግጋትን ለመቅረጽ የሚያስችል ክህሎትን ከተባበሩት መንግስታት ለማግኘትም ለድርጅቱ የሰብአዊ መብት ጉባኤ ግብዣ እንዲደረግ ሐሳብ አቀርባለሁ።
ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ከነግራቸው በኋላ ከጋዜጠኞች ተቀረቡላቸው የተለያዩ ጥያቄዎች ምላሽ ሰጥተዋል። ኮሚሽነሩ ላለፉት 3 ቀናት ባደረጉት ጉብኝት ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ ከኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር፣ ከሲቪክ ማህበራትና ከተቃዋሚ ፖለቲካ ፓርቲዎች ጋር ተወያይተዋል። ኮሚሽነሩ በእስር ቤቶች ያደረጉትን ጉብኝትም አስታውሰው ካንድ ስማቸውን ካልተከሰሷቸውና ከፍተኛ ገጽታ አላቸው ካሏቸው ስረኛ ጋራ ረዘም ያለ ጊዜ ወስደው እንደተወያዩ ገልጸዋል። የውይይታቸውን ይዘትም ይፋ ከማድረግ ተቆጥበዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን በኢትዮጵያ ቆይታቸው ምጣኔ ሀብታዊ፣ ማህበራዊና ባህላዊ መብቶች ከሲቪል ማለትም ከዜግነትና ከፖለቲካ መብቶች እንደማይነጣጠሉ እምነታቸውን በገለጹበት ንግግር ላይ የተጠናቀረውን ዘገባ ነበር ያደመጣችሁት። በሌላ በኩል ደግሞ አንዳንድ ሀገር አቀፍ ተቃዋሚ ፓርቲዎች ከተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን ጋር ያደረጉት ውይይት ኢትዮጵያ ውስጥ ያለው የሰብአዊ መብቶች ጥሰት ዓለም አቀፍ ዕውቅና እንዲያገኝ ያግዛል ብለዋል። ኮሚሽነሩ ለመንግስት ምክር ከመስጠት የዘለለ አቅም ሊኖራቸው እንደማይችል፣ የኢትዮጵያ ችግርም ከውጭ በመጡ ሰዎች ይፈታል ብለው እንደማያምኑ ግን ፓርቲዎቹ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ አልሁሴን የኢትዮጵያ ጉብኝት መርሃ ግብር ከተቃዋሚ ፓርቲ ተወካዮች ጋር መወያየትን የሚያካተተ ነው። እናም ገዢውን ኢህአዴግን ጨምሮ ወደ 11 የሚጠጉ አገር አቀፍ ፓርቲዎች ተወካዮች በተገኙበት መድረክ ውይይት ተካሂዷል። በዚህ ውይይት ካለፉት አመታት ጀምሮ እስከ ቅርብ ጊዜ ያሉ የሰብአዊ መብት ጉዳዮች መነሳታቸውን ሰማያዊ ፓርቲን በመወከል የተሳተፉት የውጭ ግንኙነት ኃላፊው አቶ አበባ ካሉ ያስረዳሉ።
የተነሱት በጣም ጠንካራ ሐሳቦች ባለፉት የዚህ የኢህአዴግ ያገዛዝ ዘመናት ውስጥ የነበሩ የሰብአዊ መብት ጥሰቶች ቀጥለው እንደሄዱና አሁን ደግሞ ከባለፈው አመት ጀምሮ አገሪቱ በተፈጠረው ምስቅልቅል ምክንያት እስረኞች በከፍተኛ ቁጥር በየቦታው የታጎሩ እንደሆነና ከፍተኛ ስቃይ እንደሚደርስባቸው፣ የፖለቲካ ምህዳሩ በጣም መጥበቡን፣ መንግስት የመልካም አስተዳደር ችግሩ የከፋ መምጣቱን፣ በተለይም ደግሞ ሙስናው እጅግ ከአቅሙ በላይ መንግስት ከሚቆጣጠረው አቅም በላይ መሆኑን ስንገልጽ፣ ይሄንን በወቅቱ የነበሩት የኢህአዴግ ተወካይም ይሄንን አምነው ተቀብሏል። ኮሚሽነሩ ፊት ሙስና በጣም አስቸጋሪ እንደሆነባቸውና ይሄንንም እየታገሉ እንደሆነ እና አዛም ከተነሳው ሐሳብ ሁልጊዜ ኢህአዴግ ዲሞክራሲው ገና ጅምር ነው አላደገም ይለናል፣ 25 አመት ሙሉ አትሊስት አንድ ምጃ እንኳን መራመድ የነበረበት የሚል ሐሳብ ነው ትኩረት ሰጥተን ያነሳነው። እና ይሄ የመልካም አስተዳደር ችግር የፈጠረው ኢህአዴግ ያገዛዝ ችግር፣ የፖሊሲው ችግር፣ የሚከተለው አይዲዮሎጂ ችግር የፈጠረው ነገር አገሪቷን ወደ ምስቅልቅል ነገር እየመራት ነው የሚለውን አይለው ትኩረት ያደረግነው።
ይሄም ሆኖ ከኮሚሽነሩ ጉብኝት ብዙ ውጤት እንደማይጠብቁ ነው።
የኢትዮጵያ ችግር ይፈታል በእነሱ እንትን ብለን እኔ አልጠብቅም ምንም ነገር። ነገር ግን ከፍተኛ ኮሚሽነር ናቸው። አሁን ያለው የሰብአዊ መብት ጥሰት ዓለም አቀፍ እውቅና እንዲኖረው እንፈልጋለን። ዓለም እንዲያውቀው አሁን እየደረገ ያለውን አገሪቱ ውስጥ ያለውን ችግር በሚገባ እንዲታወቅ ስለፈለግንና በወቅቱም ኮሚሽነሩ ወደ ሀገር ውስጥ መጥተው ተቃዋሚ ፓርቲዎችን ለማናገር ፍቃደኛ ስለሆኑ አክብረናቸውም ጭምር ነው የነው እንጂ ኢህአዴግ ወደ ሰፊ ሆኖ የፖለቲካ ምህዳሩን ቢያሰፋው ኖሮ እና ራሱ መፈተሽ ቢችል ኖሮ እዚሁ እንደ ኢትዮጵያዊነታችን ሳቸውም ያሉት ይሄንን ወደ መጨረሻ ላይ ችግሩን በጋራ ልትፈቱ የሚችል ስላልቻለ ነው እኛም ከድርድሩም ለቀን ለመውጣት ተገደድ ነው። ኢህአዴግ በፍጹም አደራዳሪ ወገንም ስላልፈለግ ለቀን ወጥተናል። አቶ ኃይለ ማርያምን ኮሚሽነሩ መጥቶ ከሚነግርልን እኛ ብንነግራቸው ይቀለ ነበር ችግራችን በቅርበት በኢትዮጵያዊ ቋንቋ። ብንታደል ኖሮ እንደ ኢትዮጵያዊ ራሳችንን ልንፈታው ብንችል ጥሩ ነበር የሚል እምነት ነው ያለኝ።
የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓን በመወከል በውይይቱ ላይ የተሳተፉት የፓርቲው ሊቀመንበር ዶክተር ጫኔ ከበደ ናቸው። የኢትዮጵያ መንግስት የተባበሩት መንግስታት ድርጅትን የሰብአዊ መብት ድንጋጌ መቀበሉን ያስተዋወሱት ዶክተር ጫኔ በተግባር እንደማያውለው ግን ለኮሚሽነሩ አስረድተናል ሲሉ ምሳሌዎችን ጠቅሰዋል።
ሰብአዊ መብት አከባበሩን ዙሪያ ላይ የጸረ ሽብር ህጉም ራሱ በራሱ ተጽዕኖ የፈጠረብን በመሆኑ የብዙሃን መገናኛ አጠቃቀምና የፖለቲካ እስረኞች በአጠቃላይ የሲቪክና የሙያ ማህበራት አዋጅንን ጨምሮ የሰብአዊ መብት አያያዝን በሀገሪቱ ላይ ከፍተኛ ጥያቄ ውስጥ ያስገባና ከምንም በላይ ሰብአዊ መብት አጠባበቅ ችግሮች በአጠቃላይ ከሀገራዊም አልፈው አህጉራዊ አቀፍ ይዘት ያላቸው እየመሰለ የመጣበት ሂደት ነው ያለው።
እናም ዓለም አቀፉ የሰብአዊ መብት ድንጋጌ ተግባራዊ መደረጉን ከመከታተል አንጻር የተባበሩት መንግስታት ሚና ምን እንደሆነ በውይይቱ ወቅት ማንሳታቸውን የኢዴፓ ሊቀመንበር አብራርተዋል።
ዓለም አቀፍ ሰብአዊ መብት ማስጠበቂያ ድንጋጌዎችን ተቀብላ የምትጓዝ ከሆነ የዓለም አቀፉ የሰብአዊ መብት ድርጅት ሰብአዊ መብት ጥሰቶች ሲኖሩ በምን መንገድ ነው ሊጠይቅ የሚችለው? በምን መንገድ ነው ህዝቡን ሊታደግ የሚችለው? ነው ወይስ ከሰነድ ያለፈ ነገር የለውም? በእኛ በኩል ስጋት አለን፣ በእናንተ በኩል ይሄን ነገር ማብራሪያ ብትሰጡን የሚል ጥያቄ አቅርበን ነበር። እንደውም አሁን በተደረገው የሰብአዊ መብት ጥሰት የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኢትዮጵያ ውስጥ ገብቶ በገለልተኝነት የተደረገውን ሰብአዊ መብት ጥሰት ለማጣራት ጥያቄ አቅርባችሁ ነበር ወይ? የኢትዮጵያ መንግስት ምላሽስ ምንድን ነው የነበረው? ስለዚህ ይህን የሚል ጥያቄዎች ሁሉ ጠይቀን በአጠቃላይ ለእነዚህ መልስ ለመስጠት ብዙም ፍላጎት አላሳዩም። እንግዲህ እኛ የምንጠብቀው ከተባበሩት መንግስታት ድርጅት በኮሚሽን ደረጃ ነው የመጣው። ስለዚህ ከተለያዩ የማህበረሰብ ክፍሎች ያገኘውን መረጃ ሰብስበው ወደፊት ለሚኖረው አጠቃላይ የሰብአዊ መብት ይዘት እና አጠቃላይ የህግ አከባበር ጉዳዮች ላይ ትኩረት ሰጠው ምክር አዘልም አስተያየት ሰጠው ይሄዳሉ የሚል ግምት አለን በእኛ በኩል።
ከኮሚሽነሩ ጋር በተደረገው ውይይት ካልተሳተፉት ፓርቲዎች አንዱ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ነው። ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምጽ እንዳስረዱት ስለ ውይይቱ በስልክ የተነገራቸውና ጥሪ የተደረገላቸው ከፓርላማ በተደወለ ስልክ ነው። ኮሚሽነሩ ለፓርላማ ንግግር ያድርጉ ወይም ከፓርቲዎች ጋር በቀጥታ ይወያዩ ለፓርቲያቸው ግልጽ እንዳልነበርም ጠቁመዋል። ገዢው ፓርቲ ኢህአዴግ በውይይቱ ላይ ያነሳቸውን ሐሳቦች በተመለከተ አስተያየት ለማግኘት ያደረኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል። አዲስ አበባ ላይ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። በዌብሳይታችን amharicvoanews.com ላይም ታገኙናላችሁ። እንዲሁም በፌስቡክ @voaamharic በትዊተር #voaamharic ብላችሁ ተከታተሉ፣ ተሳተፉ፣ ሐሳቦቻችሁን አንሸራሽሩ። ወደ ተከታዩ ቅንብር እናልፋለን። ባህልና ማህበረሰብ።
ሰሞኑን ያረፉት አንጋፋ ፖለቲከኛ ጸሐፊና የሕግ ሰው አቶ አሰፋ ጫቦ ህይወትና ስራ ይልቁንም በስነ ጽሑፋዊ አስተዋጽኦአቸው ዙሪያ ባለፈው ሳምንት የተጀመረ ውይይት ነው የሚቀጥለው። ዛሬ ተወያዮች የትዝታ ፈለግ በሚል ርዕስ ባለፈው ዓመት ለንባብ ለበቃው የአቶ አሰፋ መጽሐፍ ሐሳብ ጠንሳሽ ወጣቱ ደራሲ እንዳለ ጌታ ከበደና ይጠበቅ የነበረ ሌላ መጽሐፋቸው ለህትመት እንዲበቃ ከአቶ አሰፋ ጋር ይመላለስ የነበረው ደራሲና ጋዜጠኛ አቶ ዘነበ ወላ ናቸው እንግዶቹን ያወያያቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሳምንት በተነሳ ነጥብ ይሆናል የዛሬው የሚጀምረው።
እንዳለ ጌታ ጽሑፍህ ላይ በመንደርደሪያው ጠቅሳለህ የማይመጣን ነገር መጠበቅ እንዳልከውም እየጠበቃችሁ በርቀት የጓጓችሁ ሳታገኙት የቀረ ሰው መሆኑን ከራሱት ጋርም ያገናኘው ይመስላል። የምኖረው አሜሪካ፣ ህልሜ ግን ኢትዮጵያ ነው። በዚያው ውስጥም ጨንቻ ትመጣለች ይችላል። ስለ ጨንቻ ግዙፍ አድርጎ በምናባችን እንዲሳል ማድረግ የቻለ ሰው ነው። እስኪ በገዛ አንደበቱ የተናገረውን እንስማና ጥያቄዎች አስከትላለሁ።
አሜሪካ ከመጣሁ 25 ዓመት ቢኖር ያለው አሁን ተቻለው መግባቸውን በይቻለው
ስር መሳይ ኢትዮጵያ ነው ማየው። ከሚመጡት ነገሮች አንዱ ጨንቻ ነው። ገሞኖ የሚመጣው ምክንያቱም ያ የተወለድኩበት ያደግኩበት እኔ ያሰኘኝን መሰረቱን የጣለ ሊሆን ይችላል። በጠቅላላው የሚመጣ ዞሬ አይቼዋለሁ። አንዳንድ ጊዜ ኩርሙክ ያየሁት ዘፈን፣ አንዳንድ ጊዜ አረንጌ ያየሁት፣ ሌላ ጊዜ ለሁለት አመት በአመት እየሄድኩ ቁጭ ብየታ የነበረው ውድውድ የጢስ አባይ እና ባጭሩ ኢትዮጵያ ነው የሚል በተለይ የሄድኩባቸው የደረስኩባቸው ቦታዎች አንዳንዴ ቁልቅ ብሎ ይመጣሉ። ጨንቻ ገዝፎ ይታያል ወይ?
ጨንቻ ገዝፎ ይታያል ይላል አሰፋ ጫቦ። ለተፈራው ህይወት አለመኖሩ ጨርሶ የጠፋ አይደለም። ዘነበ አንተን ላምጣ እዚህ ጋር። አቶ አሰፋ 26 አመት 25 አመት አሜሪካ ይኖር እንጂ ኢትዮጵያ ውስጥ እንዳለ ሰው ህልሙ ሳይቀር ኢትዮጵያ እንደሆነ ይልቁንም ደግሞ ወልዶ ያደገባት ጨንቻ ገዝፋ እንደምትወጣ ይናገራል። ስለ አካባቢው ታሪክም ምታውቀው አለህና እስኪ ያካፍለን።
ይኸውልህ ልጅህን በልጅነቱ መንገዱን ምራው በሸመገለም ጊዜ ከሰው ጣም ይላል መጽሐፈ ምሳሌ። እዛ ተወለደ ልጅም ጋሞ ነው የመራው። ስለ ልቦናው መቶ መቶ ጋሞ ነው ሲጽፍ አያለኝ። አንተ ፖለቲከኛ ሳትሆን መሆን ያለብህ ደራሲ ያልኩት በግልጽ ስለሚጽፍ ነው። በጋሞ ሳይኮሎጂ ልንገርህ። ጋሞ ከልጅነቱ ጀምሮ ወርዶ አሳውፓ እየተባልክ ነው የምታድገው። ወርዶ አሳውፓ ማለት ነው ውሸት አትናገር ነው። በየቀኑ ትገመገማለህ። ስለዚህም ስትናገር ጮክ እንድትል ትገደዳለህ። አሁን ለምሳሌ ያህል ጊዜው አጋጣሚ ፈቅዶ አዲስ አበባ ወስመጣ አንድ ቀን ሽሮ ሜዳ እንሄድና በጠጅ ቤት በኩል እናልፋለን። ጫጫታ እንሰማለን። ውስጥ ብንገባ ሶስት ዶርዜዎች ናቸው ቁጭ ብለው ሲያወሩ የምታገኛቸው። ጮክ ብለህ አውራ። ድምፅን ዝቅ ስታደርግ ቆቅ ይሳሳ ይላል። ከፍ አድርገህ ተናገር። ከፍ አድርገህ መናገር ይኖርብሃል። እና ነብሱ የደራሲ እንጂ የፖለቲከኛ አይደለም። በእሱ ላይ ያነበብኳቸውን ያየኋቸውን የለቀቃቸውን ከተመለከትኩ በኋላ ይህ ሰውዬ ብትፈልግ በሲመን ፍሮይድ እና ብትፈልግ በፈለግከው የወሰርንትና አንብቧቸዋል፣ ያውቃቸዋል። ስለ ልቦናው ግን መቶ በመቶ የተቆረጠው በጋሞነት ነው። እና ይሄን አውቃለሁ እኔ ሳነበው ነው የሚገባኝ። አንዳንድ ያው ሌሎች ሰዎች የማይደፍሯቸውን ነገሮች ሲታቸዋል የጋሞ ስነ ልቦና ነው ብዬ የማስበው። ይሄ ከህልም ጋር ያያዝከው ነገር እውነት ነው። ጋሻ ሰፋ ኮች ሲወጣ 50 ምናምን አመቱ ነው። አሁን ሲያርፍ 70 ምናምን አመቱ ነው። ስለዚህ እንዴት ሊለቀው ይችላል? ሊለቀው አይችልም። እና የጨንቻም ተጽዕኖ እዚህ ጋር እውነት ሆኖ ነው የሚታይኝ። ተጨማሪ ደግሞ ልብ ማለት ያለብን ሄደ ብታ አሁን መልክዓ ምድር ጎጆ ቤት እሱ ያደገባቸው ቦታዎች እንደዚህ ሊለዋወጡም ይችላሉ። አሁን እሱ ውስጥ ግን የራስ ዳሽን ያህል ገዝፎ ታገኘዋለህ። እንደዛ ነው የሚታየኝ።
መልካም። የህልሙና የኑሮ ሁኔታ ምናልባትም ከህይወት በላይ የገዘፉ በምንላቸው አምሳል የሚታይ ብዙ ቦታዎች ኖሮ ነገር ግን መሰረቱን የሚያውቅ በሚያመጣቸው ታሪኮች በሚጽፋቸው በሚናገራቸው ያን አግልቶ መናገር የሚችል ሰው መሆኑን በጽሁፉም በአንደበተ ርቱነትም ይታወቃል። እንዳለጌታ ህልሙ ላይ ጨረፍ አድርገህ አንተም ገልጸሃል። እዚህ ላይ የምትለው ካለ ቅድሚያ ልስጥህ። ለስነ ጽሁፍ ማንሳት ፈልጋለሁ።
ዘነበም ካለው ጋራ የሚያያዝ ነገር ወደ ተወለድንበት ቦታ የሚመራን የሆነ ስሜት አለ። ቱርጌኔቭ እትብታችን ወደ ተቀበረበት አካባቢ እንድናስብ የሚጎትተን አንዳች ኃይል አለ ብሎ ያምናል። እና የጋሻ ሰፋ ጫቦ አሰራር እኔ አሁን እንደ አንድ የፎክሎር ተማሪ የሚገርመው ነገር ፋሚሊ ሎር የሚባል ነገር አለ። እያንዳንዱ ቤት ውስጥ ምን አይነት ልማድ፣ ምን አይነት ሀሳብ አለ፣ እንዴት ነው የሚኖረው፣ እንደገና ደግሞ የህብረተሰቡ አለ። ጋሻ ሰፋ ይህንን በጣም በሚገርም ሁኔታ ያውቃቸዋል። የእሱን ስራዎች እኮ አንደኛ ባህል ነክ የሆኑት አሉ። ለምሳሌ የጋሞን ማህበረሰብ ዶርዜን የሚያስተዋውቅበት መንገድ። ሁለተኛ የጉዞ ማስታወሻዎች አሉ፣ አሜሪካ ሀገር ከሄደው በኋላ ሰው እንዴት እንደሚኖር ያያቸው የሰማቸው። ሶስተኛ ደግሞ የማዕከላዊ እስር ቤት ገጠመኞቹ። እንግዲህ እንዳለ መታደል ሆኖ በሁለት ስርዓት ዘመኑ የተሰረቀ ሰው ነው ጋሻ ሰፋ ጫቦ፣ በደርግም በኢህአዴግም። እነዛን ያያቸውን የሰማቸውን ነገሮች በሚጽፉበት ጊዜ አንተ ራስህ የታሰርክ እንዲመስልህ እንዲሰማህ ካደረገ ያ ደራሲ ተሳክቶለታል። ጨንቻን እኮ ሲጽፍ የሚገርመው ያንተን ትዝታ ነው የሚጠሩት። ትዝታን ከሸለበበት ቦታ ያነቁታል። በአንድ ጊዜ ሁለት ቦታ ትሄዳለህ። እሱ የጠቀሰው ቦታ ምን እንደሚመስል ትፈልጋለህ። የተወለደበት ቦታ ቤት ውስጥ ኦሮምኛ ይነገራል፣ ገበያ ጋሞኛ ይነገራል፣ ትምህርት ቤት ደግሞ አማርኛ ይማሩታል። ጋሞነቴና ኢትዮጵያዊነቴ ተጣልተውብኝ አያውቁም። ይገርመኛል ይህ አገላለጽ። በቃ ብዙ አሁን ያለን ክስረት አውቆታል። ሁለቱም የሚጣሉብን ሰዎች ነን፣ መኖር ያቃተን አንዱን ብቻ የመምረጥ ነገር። እሱ ሁለቱን አዋህዶ ይጽፋል። የሚገርመው ደግሞ አንዳንድ ሰዎች ሁልጊዜ ስለ ዶርዜ፣ ሁልጊዜ ስለ ጋሞ፣ ሁልጊዜ ስለ ተወለደበት ቦታ የሚመስላቸዋሉ። 1950ዎቹ መጨረሻ እኮ ጎጃም ተነቀለ ብሎ ሲጽፍ የጎጃምን ማህበረሰብ ወክሎና ተቆርቆሮ ነበርና ብዙ ነው ከሱኛል የወቅሱኛል ስለሚላቸው ሰዎች እንኳ በሚጽፍበት ሰዓት ካራክተር ነው የሚስለው። የሆነ ደራሲነቱ የማመዘን ነገር አለ። ነሰብን መሰረት አድርጎ ከሚሰጣቸው ትችቶች በዘለለ እኔ የሚገርመኝ እንዴት አየው በምን ቀን ገለጸው እንድትል የሚያደርጉ አቅሞች አሉትና በብዙ መንገድ እንግዲህ በተለይ ፋሚሊ ሎር የሚባለው ነገር ምንድን ነው የሚለው ነገር ማውጣት ማወቅ መመርመር ለሚፈልግ እንደ ጋሻ ሰፋ ጫቦ ያለ መጻፍ ጥሩ ምሳሌ ሆኗል የሚል እምነት አለኝ።
እኔ አንድ ነገር ልጨምር ብያ
እሺ ዘነበ
እንዳለ እሱን ኢንስፓየር ለማድረግ የመጀመሪያው ጋሻ ሰፋ የጥፋ ብሎ ያለው ነገር መንፈሱን በደንብ ያነቃቃው ይመስለኛል። አንድ እሱ ነው። ሁለት ደግሞ ስራዎችን ሰብስቦ ሲያሳትሙለት የደራሲነት መንፈሱ መጥቶም አቅሜ ፈቀደ መጠን ባገኘው ቁጥር ጋሽ ይያል መንገር ወደዚህ አመጣ ይመስለኛል። ካሰፋ የምትማረው ሁለት ትልልቅ ነገሮች አሉ። አንደኛው በጣም ይቅር ባይ ልብ አለው። ለምሳሌ አሁን የሲሳ ፈለክ መግቢያው ላይ ጠላት የለኝም ብሎ ይጀምራል። ሁለት ለመናገር ከተፈለገ በደንብ ወልህና አፍጠርተህ ማየት የምትችል ከሆነ በጸጉሩ ጠላት ያለው ሰው ነው። ምክንያቱም ፊት ለፊት ነው የሚነግራቸው። ደካማውን ደካማ ነው፣ ብርቱንም ብርቱ ነው የማለት አቅም አለው። ማውገዝ ነበረበት። አሁን ባለፈው ስርዓት 10 አመት ምናምን እንደዚህ ሌላው እንደዚህ ስትል የሆኑ ጫናዎች ነበሩበት። እነዚህን ሁሉ ከጠላትነት አልቆጠረውም። በሀሳብ አለመግባባት ይሄ ነገር ተፈጥሯል ብሎ ማለቱ ለእኔ ትልቅነቱን አሳይቶኛል። ሌላው ትልቅና አሳበ ሰፊ ብዬ ከምጠቅስለት ነገር አንዱ ማድነቅ የሚያየውን ነገር። ለምሳሌ እዚህ ሀገር አይገባም፣ በፍርድ ቤት ተከሶ ተፈርዶበታል። ግን ያየውን ነገር አትሽ ሲያደርግ በጣም ነው የደነቀኝ። ምን ያህል ልበ ሰፊ እንደሆነ፣ ምን ያህል ሀሳበ ሰፊ ሰው መሆኑን ለእኔ ያሳያል።
መልካም የሚያግባባ ይመስለኛል። ሀሳበ ሰፊነቱን ጠላት የለኝም ሲል የሚያሰምርበትን አስተሳሰብ ከሀሳብ ነው ግጭቱ የሚለውም በመጽሐፉ የተተረኩ አብዛኞቹ ርዕሶች ሰፋ ባለ የመጽሐፉ ይዘት ላይ ያተኮረ ሌላ ውይይት እንድንመለስ ፈቅዳለሁ። አሁን ለሰዓቱ የሚስማሙ አግባብ ያላቸው የተወሰኑ ጥያቄዎችን ላንሳ።
እሺ።
ቀደም በተቀስነው እንዳለ ጌታ አሰፋ ጫቦ ሆይ የት ነው ያለኸው የሚለውን ጥያቄ በናፍቆት የቀረበ ደብዳቤም ጭምር ተደርጎ ይወሰድልኝ በሚጥለው ጽሑፍ ላይ ዋናው ርዕሱ የማይመጣን ነገር መጠበቅ ነው የሚለው መጽሐፉ በተመረቀበት ጊዜ የተነሱ ሐሳቦችን ከእናንተ ጋር እናዛምድ። በተለይ የዛሬ አንባቢ ሊረዳው የሚችል ቃላት አቀራረቡ ስላዊ አጻጻፉ ልክ እንደሚናገር ነው የሚጽፈው ይላሉ።
እነሱ
ያን አጻጻፍ ዘይ ሆኖ የማየት የመመርመር እድል ሌሎች ጸሐፊያን ዘንድ የተፈጠረ ይመስላል።
ውይይቱ ባሉላ ጥያቄ ነው ያበቃው። ለቀደመው ጥያቄ የሰጡትን መልስና ሙሉውን ውይይት በድረገጻችን ላይ እናወጣለንና እንድትከታተሉ እንጋብዛለን። አሁን ተከታዩ ዝግጅት ሳይንስና ህይወት ይሆናል። አዘጋጅና አቅራቢ ሰለሞን አባተ።
ያለፈው ሳምንት ለህዋ ሳይንስ ቤተሰቦች የፈንጠዚያ ሳምንት ነበር። አንድ ተጨማሪ የእውቀትና የግኝት ግድግዳ የተጠረመሰበት ነው። የአሜሪካ ብሔራዊ የኤሮኖቲክስና የጠፈር አስተዳደር ጠቢባን የዛሬ 20 ዓመት ወደ ሳተርን ለከዋት የነበረች ካሲኒ መንኩራኩር እጅግ አስቸጋሪ ሊሆን ይችል የነበረን በቀለበቶቿ መካከል ካሉ ክፍተቶች አንዱን በተሳካ ሁኔታ ሾልካ ማለፏ ነበር አንዱም የደስታ ምንጭ። ዶክተር ብሩክ ላቀው በናሳ ተመራማሪና የፀሐይ ምህዋር ምርምር ክፍል ተባባሪ ዳይሬክተር ናቸው። የሰው ልጅ ሰማያቱን ለማጥናት እያደረገ ባለው ጥረት ውስጥ የሚታይ ቁልፍ ተግባር እያከናወኑ ያሉ ሳይንቲስት ናቸው። ከዚህ በፊት በማርስ አሁን ደግሞ በሳተርን ቅኝትና ምርምር ላይ የዋሉ መሳሪያዎችን ሰርተዋል። የናሳ የሳተርን ተልእኮ ስኬት እንደተሰማ ወደ ዶክተር ብሩክ ደውዬ ያገኘቻቸው ነበር። ዛሬ ሳተርንን እየቃኘ መልእክቶችንም እያስተላለፈልን ያለ በእጄ የሰራሁት የሚሉት መሳሪያ ምንድን ነው? እናስታውስ።
መሳሪያው ኮምፖዚት ኢንፍራሬድ ስፔክትሮሜተር ይባላል። ወደ 42 ኪሎ ግራም የሚመዝን ነው። ቴሌስኮፕ አለው የራሱ እና በሚድ ቱ ፋር ኢንፍራሬድ እንግዲህ በማይክሮን ከተቆጠረ ከሰባት ማይክሮን እስከ 1 ሚሊሜትር ድረስ ይሄዳል ማለት ነው። እና እሱ መሳሪያው ስፔሲፊካሊ እዛ ላይ እኔ ከ20 ማይክሮን እስከ 1 ሚሊሜትር ድረስ የሚሄደውን ኢንፍራሬድ የሚያጠናውን ሞጁል ነው እኔ የሰራሁት ማለት ነው።
ሳተርን መሬትን 95 ጊዜ በሚበልጥ ግዝፈት የተንሰራፋች ብትሆንም መሬት ግን ይበልጥ ጥቅጥቅ ነች። በዚህም ምክንያት የመሬትን አንድ ስምንተኛ ብቻ በሆነች ነበር ክፍተቶቿ ሁሉ ተሟጠው ቢወጡና ብትሰበሰብ ወይም ብትከሳ እንበል ኖሮ። ከኛ እስከ ሳተርን ያለው ርቀት ከአንድ ቢሊዮን 200 ሚሊዮን ኪሎ ሜትር እስከ አንድ ቢሊዮን 700 ሚሊዮን ኪሎ ሜትር ይሆናል። ሳተርን ፀሐይን የምትዞራት በተስተካከለ ክብ ባለመሆኑ ምክንያት በጣም ስትቀርባት 1.35 ቢሊዮን ኪሎ ሜትር፣ ጨርሶ ስትርቃት ደግሞ 1.5 ቢሊዮን ኪሎ ሜትር ይሆናል። በመካከላቸው የሚፈጠረው ርቀት በመሬትና በሳተርን መካከል ያለው ርቀት በመሬትና በፀሐይ መካከል ያለውን ርቀት 8 ጥፍ ይሆናል። እድሜያችሁ በነገራችን ላይ 29 ዓመት የሆናችሁ ሰዎች የተወለዳችሁት ሳተርን ላይ ቢሆን ኖሮ ገና 1 ዓመት አልሞላችሁም ነበር። ሳተርን በፀሐይ ዙሪያ አንዴ ለመዞር የሚፈጅባት 29 ከመንፈቅ የመሬት ዓመታት ነው። 1 ዓመት እንዲሆን ማለት ነው። እንዲያው ነገር ለመነካካት ያህል ያነሳዋቸው ነጥቦች ናቸው እነዚህ። ዝርዝር ጉዳዮችን ኢንተርኔት ላይ በየመጣጥፉ ብትቆፋፍሩ ብዙ ታገኛላችሁ። አሁን ወደ ዶክተር ብሩክ ልመለስ። ዶክተር ብሩክ ከዚህ በፊት ወደ ማርስ ተደርጎ በነበረው ተርኮ ላይ እርሶ በዛ ላይ የሰሩት ሌንስ ነበረ። የእርሶ ድርጅት እርሶ የሚመሩት ቡድን የሰራው ሌንስ ወይም ደግሞ ማያ መነጽር እንደነበረ ትዝ ይለኛል። ተሳስቼ ይሆን እንዴ?
የለም፣ ክሪዮሲቲ ላይ ነው ብዙ ያለው። ማስ ስፔክትሮሜተር የሚባል ነው። አሁን እንዲያውም እዛው ማርስ ላይ መንኮራኩሩ ብዙ ማይልስ እኮ ተጉዟል። ከደረሰ አሁን 4 ዓመት በላይ ሆኖታል። እና ያው እዛም የምንፈልገው እንግዲህ ህይወት መኖርና አለመኖሩን ነው።
ማርስ ላይ
ኤግዛክትሊ እየቆፈረ ነው ያለው። እየቆፈረ ከውስጥ አፈሩን እያወጣ አናላይዝ እያደረገ ነው። እና ማለት ዋና አሁን አቅጣጫችን በእኛ ሶላር ሲስተም ውስጥ ህይወት ያለበትን ቦታዎች እየፈለግን እዛ በመሄድ ነው። እንግዲህ ዋና ምድር ላይ የምናውቀው ህይወት ከውሃ ጋር የተያዘ ስለሆነ ሰውነታችን በ80% በላይ ውሃ ስለሆነ ህይወት ካለ ውሃ ያለበት ቦታ ነው ብለን ነው የምናምነው። እና አሁን አንደኛው ማርስ፣ ሁለተኛው ዩሮፓ የምትባል ጨረቃ አለች፣ የጁፒተር ታይታን፣ እንዲሁም ኢንሰለደስ የምትባል ሳተርን። አንደኛው ባይ ዘ ወይ ካሲኒ እዛ ትልቅ ያደረገው ግኝት ኢንሰለደስ የምትባሏ ጨረቃ በረዶ ነች፣ ጠቅላላ በረዶ፣ የውሃ በረዶ ነው። በጣም ታምራለች ስትታይ፣ ግን በረዶ ተሰንጥቆ ውሃ ወደ ውጭ ትበትናለች፣ የቀለጠ ውሃ ማለት ነው። ስለዚህ ውስጧ ሙቀት ነው ያለው። ህይወት ሊኖር ይችላል ብለን እንገምታለን። እና አንደኛው ትልቁ ግኝት የካሲኒ መንኮራኩር ያደረገው ነገር እሱን ማየቱ
ይገርማል። ዛሬ በጣም ብዙ ስዕሎችን ሳይ ነበር። እቺ የእናንተ መንኮራኩር የላከቻቸው ቆንጆ ቆንጆ ስዕሎችን፣ ፎቶግራፎችን መልሳ ልካለች መሰለኝ። ኢንተርኔት ላይ እያየሁኝ ነበረ። በቀለም ያሸበረቁ ስዕሎች ናቸው የተላኩት። ለምሳሌ ራሷ ሳተርን የሰሜን ዋልታ ላይ ያለ እጅግ ደማቅ ቀይ የሆነ ክበብ ወይም በቀለበቶቹ ላይ የሚታይ ቀስተ ደመና አይነት እያየሁኝ ነበርና በጣም የሚገርሙ ስዕሎች ነበሩ። እነዛ ስዕሎች ከምንድን ነው የሚፈጠሩት? እንደዚህ አይነት
ማለት ቀለሙ አንዳንድ ጊዜ ራሳችን የምንጨምረው ነው ሰው ለይቶ እንዲያዩ በማለት እና አንዳንድ ጊዜ በጥቁርና በነጭ ብቻ ከሆነ ልዩነቱ በዛ ሳይንስ በጣም ጠልቆ ያለ እውቀት ያለው ሰው ሊገባው ስለማይችል ሊገነዘበው ስለማይችል ተጨማሪ ከለር እናደርግባቸዋለን። ግን ሆኖም ግን ዋናው ትልቁ ነገር ማአት ፎቶግራፎች ተነስተዋል። ጦርነቱ በኢንተርኔት ዘመን ኢንተርኔት ላይ በደንብ ማየት ይቻላል። አንደኛው ትልቁ ግኝት፣ ሌላው ደግሞ ሳተርን የሚዞሩት ቀለበቶች ድሮ ምን እንደሆኑ አይታወቅም ነበር፣ በግምት ነበር የሚገመተው። አሁን ግን ካሲኒ ያረጋገጠው ምንድን ነው? ትልልቅ የበረዶ ፍላጭ ድንጋዮች ናቸው። እኛ የምንገምተው እንደ ጨረቃ አይነት ትልቅ ቦዲ ወይም እንደ ፕላኔትም ሳይሆን እዛ ደረጃ ያልደረሰ ቢሆንም በበረዶ ብቻ የሆነ ጨረቃ ነበር እና በጣም ወደ ሳተርን እየተጠጋ ሲሄድ በግራቪቲው ምክንያት ተሰባብሯል ማለት ነው።
ዶክተር ብሩክ እስቲ አንድ ሌላ ብዙ ጊዜ የሚነሳ ጥያቄ ላንሳ፣ ሰው ምናልባት ሳይጠይቅ አይቀርም። ሳተርን ለመሆኑ ምንድን ነች? የጋዝ ኳስ ነች ይባላል።
ኦኬ፣ አዎ፣ እሱ ጥሩ ነገር ነው ያነሳው። አሁን ለምሳሌ እስካሁን ድረስ ስለምንጠነቀቅለት ስለነበረ መንኮራኩሩ እንደዚህ በጣም በቅርብ ሆኖ አያልፍም ነበረ ከሳተር። አሁን ግን መጨረሻው ስለደረሰ ውስጥም ደግሞ እንትኑ አቅጣጫውን ለማስተካከል የሚያስፈልገን ቤንዚኑ ልበለው እያለቀ ስለሆነ
ነዳጅ ከዚህ አብሮ ይሄዳል ማለት ነው።
ኤግዛክትሊ። አሁን ምንድነው ከቀለበቶቹና ከሳተርን መካከል ነው የሚያልፈው፣ በጣም ቅርብ ነው እና በዛ ቅርበት ሲያልፍ ምንድነው መጀመሪያ ነገር የሚያስተምረን የሳተርንን የራሱን ግራቪቲ ለብቻው ማየት እንችላለን። በፊት ራቅ ብለን ስለምናልፍ ቀለበቶችንና ሳተርንን ነበር አብረን ግራቪቲውን
አንድ ላይ ማለት ነው
በአንድ ላይ። አሁን ግን የቀለበቶችን መለየት እንችላለን የሳተርንንም ለብቻው መለየት እንችላለን።
አንዱም ትናንት ስትደሰቱበት የነበራችሁት ነገር ያቺን እጅግ አስቸጋሪ ብላችሁ ያሰባችኋትን ክፍተት መሽለክ መቻሉ መሰለኝ።
ሾልኮ በዛ መሽልክበት ጊዜ ሬዲዮ ኮሙኒኬሽን አልነበረም። ከዛ ሲወጣ ሬዲዮ ኮሙኒኬሽን ስለመጣ በጣም ደስ ብሎናል።
ህይወት ትፈልጋላችሁ ሌላ ዓለም ላይ ዶክተር ብሮክ ብታገኙስ ምንድነው ጥቅሙ ምንድነው ትርጉሙ? የናሳውን የዶክተር ብሩክ ላቀውን መልስ በሌላ ዝግጅት ይዤላችሁ መልሳለሁ። ለዛሬ ጤና ይስጥልኝ። ከቪኦኤ ሳይንስና ህይወት
እናመሰግናለን ሰለሞን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
እንደ አውሮፓውያን አቆጣጠር ባለፈው ሚያዝያ 4 ቀን በሶሪያዋ ካህን ሼክ ሆን ከተማ ውስጥ ለደረሰውና ወደ 100 ሰዎች እንደገደለው የኬሚካል ጦር መሳሪያ ጥቃት በዩናይትድ ስቴትስ የገንዘብ ሚኒስቴር ውጪ መዋለ ንዋዮች መቆጣጠሪያ ክፍል ለዚህ አይነቱ ወንጀል የሚውል ጦር መሳሪያ ያነጸውና የሶሪያ መንግስታዊ መስሪያ ቤት ተቀጣሪዎች በሆኑ በ271 ሰዎች ላይ ማዕቀብ መጣሉን ይፋ አድርጓል። እነዚህ በሶሪያው የሳይንስ ጥናትና ምርምር ተቋም ውስጥ የሚሰሩ 271 ሰዎች እንደ አውሮፓ አቆጣጠር ከ2012 ዓ.ም ጀምሮ የሶሪያን ኬሚካዊ ጦር መሳሪያ ማዕከል ያገለገሉና በሙያውም የተካኑ ሊቃውንት መሆናቸው ተገልጧል። በዚህ ምክንያት እነዚህ ግለሰቦች ማንኛውም እዚህ ዩናይትድ ስቴትስ ውስጥ ያላቸው ንብረትና ተንቀሳቃሽ ሀብት በሙሉ መታገዱ ታውቋል። ማናቸውም በንግድ ሥራ የተሰማሩ የዩናይትድ ስቴትስ ዜጎች ከተጠቀሱት ግለሰቦች ጋር ግንኙነታቸውን እንዲያቆሙም ተጠይቋል። ይህ የዩናይትድ ስቴትስ እርምጃ ይፋ የሆነው የባሽር አልአሳድ ገዢ መደብ የኬሚካዊ ጦር መሳሪያውን ጥቃት በካን ሼክዋን ከተማ ሲቪሎች ላይ ከሰማይ ከጣለና በሕይወት ላይም አደጋ ካደረሰ በኋላ መሆኑ ነው። ዋይት ሃውስ ውስጥ በተካሄደ ጋዜጣዊ መግለጫ የገንዘብ ሚኒስትሩ ስቲቨን ሙኒሽን በሰጡት ቃል በሶሪያው የሳይንስ ጥናቶችና ምርምር ተቋም ባልደረቦች ላይ የተጣለው ይህ ማዕቀብ ከዚህ ቀደም በዩናይትድ ስቴትስ የገንዘብ ሚኒስቴር የውጪ መዋለ ንዋዮች መቆጣጠሪያ ክፍል ከተወሰዱት እርምጃዎች ሁሉ ከፍተኛው መሆኑን ተናግረዋል።
In a single action, we are more than doubling the number of individuals and entities sanctioned since the start.
በዚህ በአሁኑ አንድ እርምጃ ብቻ በግለሰቦችና ተቋማት ላይ የተወሰዱት እርምጃዎች በእጥፍ ጨምረዋል። ይህም የሶሪያው ውዝግብ ከተጀመረ ወዲህ ከመንግስታዊ ውሳኔዎች ጋር በተያያዘ የተወሰዱትን እርምጃዎች ለማለት ነው። እነዚህ ፈጣን እርምጃዎች የአሳድን ገዢ መደብ እርምጃዎችም ሆነ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔ 2118ን በመተላለፍ ድጋፍ የሚሰጡት አጋዦቹን ድርጊት ይገታሉ ተብሎ ይታመናል።
ዩናይትድ ስቴትስ የኬሚካል ጦር መሳሪያ ጥቃትን ለመሰለ እርምጃም ሆነ ለዚህ እርምጃ ተዋንያን አንዳችም ትዕግስት እንደሌላት በአሁኑ ጥቃትም የአሳድ ገዢ መደብ ተጠያቂ እንደሆነ ለማሳየት ጠንካራና ጠበቅ ያለ መልእክት እያስተላለፈች መሆኗን የገንዘብ ሚኒስትሩ ምኖችን ተናግረዋል። የገንዘብ ሚኒስቴር ከውጭ ጉዳይ ሚኒስቴርና ከዓለም አቀፍ ሸሪኮች ጋር በመተባበር የሶሪያን የኬሚካል ጦር መሳሪያ ምርት የሚጠቀሙ ወገኖችን ያለ መታከት እንደሚከታተልና ተገቢውንም ቅጣት እንደሚያሳልፍ ግልጽ ሊሆን ይገባል ሲሉ ሚኒስትሩ መናገራቸውን ጠቅሶ የዛሬው ርዕሰ አንቀጽ አተታውን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ከመሰናበታችን በፊት አጠር ያሉ ዜናዎችን እናሰማ። የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት በተመጣጣኝ አቅም የጤና ዋስትና ሕግ የተባለው ወይም ኦባማ ኬር እንዲሰረዝና በሌላ እንዲተካ በቀረበው ረቂቅ ሕግ ላይ በዛሬው ዕለት ድምጽ ሰጥቷል። በጠባብ የድምጽ ብልጫ ሕጉ አልፏል በተወካዮች ምክር ቤት። በሌላ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከግብር ነጻ አብያተ ክርስቲያናት ወይም የእምነት ድርጅቶች በፖለቲካ እንቅስቃሴ እንዳይሳተፉ የሚከለክለውን ደንብ ተግባራዊነት ቁጥጥር የሚያላላ ማስፈጸሚያ ትዕዛዝ በዛሬው ዕለት ፈርመዋል።
አመሰግናለሁ ቆንጅት ለማጠቃለያው። የተከበራችሁ አድማጮች እንኳን ለ76ኛው የነጻነት ቀን አደረሳችሁ። ነገ ሚያዝያ 27 ነው። አንድ ቀርቶና ፉከራ ሰምተን ላይ ጤና ይስጥልን። በደህና አደሩ። በእኛ በኩል የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። ¶¶